ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሚያዝያ 30 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል አድማጮች። የምናስተናግዳችሁ ቆንጂት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
በመጪው ዓመት ሊደረግ የታቀደውን ጠቅላላ ምርጫ ጊዜ መራዘምም ሆነ አለመራዘም በተመለከተ ለማንም መግለጫ ሰጥቶ እንደማያውቅ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ።
ብሔራዊ ምርጫ ቦርድ ምርጫውን የሚቀጥለውን ብሔራዊ ምርጫ ራዝሟል የሚባለው ዜና ውሸት ነው፣ ሙሉ ለሙሉ የተሳሳተ መረጃ ነው። በማህበረሰባዊ ሚዲያ ላይ በፌስቡክ ላይ የተለያዩ ሰዎች አውርተዋል ተብሎ የተወሰኑ ሚዲያዎች እኛ ሲጠይቁን ነበረ። ዛሬ ስለ አጠቃላይ ስለ ምርጫ መራዘም ሆነ አለመራዘም እስከ አሁን ድረስ ምርጫ ቦርዱ ለማንም ምንም አይነት መግለጫ ሰጥቶ አያውቅም።
የምርጫ ቦርድ ኮሚኒኬሽንስ አማካሪ ወይዘሪት ሶሊያና ሽመልስን ነው የሰማችሁት። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጭት።
ደቡብ አፍሪካውያን ድምጻቸውን እየሰጡ ነው። ለገዢው ኤኤንሲ ትልቅ ፈተና እንደሚሆን ተገምቷል። የኢራኑ ፕሬዚደንት አገራቸው ለፈረመችው የኒውክሌር ስምምነት የገባችውን ቃል አታከብርም ሲሉ አስታወቁ። የሚሉትና ሌሎችም አሉን።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የአፓርታይድ ስርዓት ካከተመ ከ25 ዓመታት በኋላ ታሪካዊ ለሆነው ምርጫ ደቡብ አፍሪቃውያን ድምጻቸውን እየሰጡ ናቸው። ምርጫው ደቡብ አፍሪቃን ለረጅም ዓመታት ላስተዳደረው የአፍሪካ ብሔራዊ ኮንግረስ ፓርቲ ትልቅ ፈተና ሊሆን እንደሚችል ተገምቷል። በሀገሪቱም የኢኮኖሚ መናኸሪያ ውስጥ የሚገኙ ብዙ የአገሪቱ መራጮች ድምጻቸውን ለማን እንደሚሰጡ ግራ መጋባታቸውን ቢጠቅሱም በአፍሪካ ውስጥ በሳል ነው ባሉት ዲሞክራሲ ውስጥ ለመሳተፍ በመቻላቸው ግን ደስተኞች እንደሆኑ ይናገራሉ። የአሜሪካ ድምጽ ሬዲዮ ዘጋቢ አኒታ ፓውል ከጆሃንስበርግ የላከችው ዘገባ አለ፣ ትዝታ በላቸው ታቀርባለች።
ደቡብ አፍሪቃ የዘር መድሎ ስርዓት አገዛዝ አፓርታይድ እንደ ኤሮፓ አቆጣጠር በ1994 ዓ.ም ካከተመ ወዲህ ለመጀመሪያ ጊዜ ዛሬ ስድስተኛውን የምክር ቤት ተወካዮች ምርጫ እያካሄደች ነው። ዛሬም ለስድስተኛ ጊዜ በሚካሄደው ምርጫ ገዢው የአፍሪቃ ብሔራዊ ኮንግረስ ያሸንፋል ተብሎ ይጠበቃል። ሆኖም መሪዎቹ የሚከሰሱበት የሙስና ቅሌትና እጅግ ያዘገመው ኢኮኖሚ የአፍሪቃ ብሔራዊ ኮንግረስን ገጽታ አጠልሽቷል። እናም አንዳንድ ታማኝ ደጋፊዎቹ ዴሞክራቲክ አላያንስ እና ኢኮኖሚክ ፍሪደም ፋይተርስ ወደ ተባሉ ተቃዋሚ ፓርቲዎች እየኮበለሉ ነው። በደቡብ አፍሪቃ የኢኮኖሚ መናኸሪያ ያሉ አንዳንድ ወጣት መራጮች ድምጻችንን ለማን እንደምንሰጥ ፈተና ሆኖብናል ይላሉ።
It felt exciting and a bit challenging because of the different parties that are there.
እጅግ አስደሳች ነው፣ ደግሞም ፈተና፣ ምክንያቱም ብዙ ፓርቲዎች ናቸው ለምርጫ የቀረቡት። ሆኖም የመምረጥ መብቴን ስጠቀም እጅግ ደስ እያለኝ ነው ነው ያለችው። ለረጅም ዓመታት የአፍሪቃ ብሔራዊ ኮንግረስ ኤንሲ ደጋፊ ለነበረው እንደ ቦቢ ማዳቭ ያሉ ደግሞ ምርጫው ቀላል ነው ይላሉ።
Pretty easy. There's only one party that we've grew up with in the struggle and
በጣም ቀላል ምርጫ ነው፣ ምክንያቱም በትግሉ ዘመን አብረነው ያደግነው ፓርቲ አንድ እና አንድ ኤኤንሲ ብቻ ነው። የሆነ ሆኖ ግን ለወደፊት ትክክለኛ ስርዓት ይከተላሉ የሚል ተስፋ አለኝ።
የደቡብ አፍሪካ ምርጫ ውጤት የፊታችን ግንቦት 3 ይታወቃል ተብሏል። አሸናፊው ፓርቲ ቀጣዩን ፕሬዝዳንት ይመርጣል፣ ፕሬዝዳንቱም በዚህ ወር መጨረሻ ቃለ መሐላ ይፈጽማል ተብሎ ይጠበቃል።
የኢራኑ ፕሬዚደንት ሐሰን ሮሃኒ ሀገራቸው በአውሮፓ የዘመን አቆጣጠር በ2015 ዓ.ም ለፈረመችው የኒውክሌር ስምምነት የገባችውን ቃል ማክበሯን እንደምታቋርጥ አስታወቁ። ኢራን እዚህ ውሳኔ ላይ የደረሰችው ዩናይትድ ስቴትስ ስምምነቱን መሰረዟን ባለፈው ዓመት ካሳወቀች በኋላ መሆኑን ፕሬዚደንቱ አመልክተዋል። ጄፍ ካስተር ያጠናቀረው ዘገባ ለአዲሱ አበባ ያቀርበዋል።
የኢራኑ ውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር መስኮብ ውስጥ ተገናኝተው እንዳስረዷቸው ኢራን ስምምነቱን የማታከብረው ዩናይትድ ስቴትስ ባለፈው ዓመት ከስምምነቱ በመውጣቷና ኢራን ላይም አዲስ ማዕቀብ በመጣሏ ነው። ሌሎች ፈራሚ አገሮችም ቃላቸውን አልጠበቁም ያሉት የኢራኑ ባለስልጣን ይህን በማድረጋቸውም የዩናይትድ ስቴትስ የወሰደችው እርምጃ የኢራንን የነዳጅና የባንክ ስርዓት ጎድቷል ብለዋል። ዩናይትድ ስቴትስ ስምምነቱን ለብቻዋ ማፈረሷ ብቻ ሳይሆን ሌሎች በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ደንብ መሰረት ለስምምነቱ መከበር የቆሙ አገሮችም በእርሷ መመራታቸው ነው ችግር የሆነው እና እኛም ከስምምነቱ ለማፈግፈግ ተገደድን ነው ያሉት የኢራኑ ውጭ ጉዳይ ሚኒስትር። ሌሎች ፈራሚ አገሮች በቀጣዮቹ 60 ቀናት መልስ ካልሰጡ ኢራን ዩሬኒየም የማበልጸግ ስራዋን እንደምትጀምርም አስታውቀዋል። የስምምነቱ ፈራሚ አገሮች ቃላቸውን እንዲጠብቁ የሩሲያ ውጭ ጉዳይ ሚኒስትር ላቭሮቭ ጥሪ አቅርበዋል።
рассчитываем, что и наши коллеги, прежде всего европейцы, которые вызвали
ወዳጆቻችን ይልቁንም አውሮፓውያን የምናሳስበው ስምምነቱን ከሞት እንዲያድኑት ነው። ይህም ዩናይትድ ስቴትስ የፈጠረችውን ችግር የምናቃለለው ለስምምነቱ ተግባራዊነት ስንቆም መሆኑ ሊጤን ይገባል ብለዋል ሰርጌይ ላቭሮቭ። ፕሬዝዳንት ዶናልድ ትራምፕ ስምምነቱን ባለፈው ዓመት ያፈረሱት ኢራን ቃሏን አትጠብቅም በሚል ሰበብ መሆኑ ይታወሳል። ኢራን የኒኩለር ግንባታውን ካቆመች የብዙ ቢሊዮን ዶላርስ ማዕቀብ ምህረት ታገኛለች በሚል ነበር ብሪታንያ፣ ቻይና፣ ሩሲያ፣ ጀርመንና ዩናይትድ ስቴትስ 2015ቱን የኒኩለር ስምምነት የተፈራረሙት።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሶስት ዓመታት በፊት ያካሄዱትን የምርጫ ዘመቻ በሚመለከት ስለቀረበው የልዩ አቃቤ ሕግ ምርመራ ውጤት ምን መደረግ ይኖርበታል በሚለው ነጥብ ላይ አንጋፋ ሪፐብሊካኖችና ዲሞክራቶች የተለያየ አመለካከት እያንጸባረቁ ነው። በሕግ መወሰኛው ምክር ቤት ሪፐብሊካኑ የብዙሃኑ መሪ ሴኔተር ሚች መኮነል የሞለር ምርመራ ውጤት ትራምፕ ከሩሲያ ጋር መመሳጠራቸውን የሚያሳይ ማስረጃ አላገኘበትም ሲሉ፣ አንጋፋዋ ዲሞክራት የሕግ መምሪያው ምክር ቤት ጉባኤ ናንሲ ፐሎሲ ግን የሞለር ምርመራ ውጤት ገና መች ተዘጋና እያሉ ናቸው። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል።
የፓኪስታን ሁለተኛይቱ ትልቅ ከተማ ላሆር ውስጥ ዛሬ ማለዳ በአንድ ቅዱስ ስፍራ ላይ በደረሰ የአጥፍቶ ጠፊ የቦምብ ጥቃት 8 ሰዎች ሲገደሉ ከ20 በላይ መቁሰላቸው ተገለጠ። የጥቃቱ ኢላማ ከቤተ እምነቱ መግቢያ በሮች አንዱ አቅራቢያ የቆመ የፖሊስ መኪና እንደሆነ ተገልጿል። የፐንጃብ ክፍለ ሀገር ባለሥልጣን እንደገለጹት ከሞቱት መካከል ቢያንስ 5ቱ ፖሊሶች ናቸው። በ11ኛው ክፍለ ዘመን የተገነባውና በሀገሪቱ በትልቅነቱና በጎብኚ ብዛት አንደኛ ነው የተባለው የሱፊ እስልምና ቅዱስ ስፍራ ካሁን ቀደምም የቦምብ ጥቃት ደርሶበታል። በአውሮፓ የዘመን አቆጣጠር በ2010 ዓመተ ምህረት የዛሬ 9 ዓመት ማለት ነው በደረሰ የቦምብ ጥቃት 40 ሰው ተገድሎበታል።
በሌላ የፓኪስታን ዜና የእስልምናን ክብር በማጉደፍ ተወንጅላ የነበረችውና የሞት ቅጣትም ተፈርዶባት የነበረችው ክርስቲያን እምነት ተከታይቱ ሴት ሀገር ጥላ ወጥታለች የሚሉ ዘገባዎች እየተሰሙ ናቸው። ኤሲያ ቢቢ እንደ አውሮፓውያን አቆጣጠር በ2009 ዓመተ ምህረት የነብዩ መሐመድን ክብር የሚያጎድፍ ነገር ተናግራለች ተብላ ሞት ተፈርዶባት እንደነበረ የሚታወስ ነው። ባለፈው ዓመት የሀገሪቱ ጠቅላይ ፍርድ ቤት የሞት ቅጣት ፍርዱን ሰርዞ በነጻ መለቀቋ ሲታወስ፣ ቤተሰቧ ጥገኝነት ስለተፈቀደለት ወደ ካናዳ ተጉዛለች ሲሉ ጠበቃዋ ሳይፍ አልሙክ መናገራቸውን ሮይተርስ ነው የዘገበው።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአውሮፓ የዘመን አቆጣጠር ከ1985 ዓ ም እስከ 1994 ዓ ም በነበሩት ዓመታት ኒውዮርክ ከተማ ውስጥ የቤትና ሕንፃ ባለሀብት ሳሉ ከ1 ቢሊዮን ዶላር በላይ ከስረዋል ተብሎ የወጣውን ዘገባ በወቅቱ ለፌዴራል መንግሥት ከሚከፈል ግብር በሕጋዊ መንገድ ለማምለጥ ኪሳራ ደርሶብኛል ማለት የሕንፃ ባለሀብት ሁላ የሚያደርገው ነበር ብለው ሪፖርቱን አጣጥለውታል። ፕሬዚደንቱ በትዊተር የኒውዮርክ ታይምሱን ሪፖርት በጣም ያረጀ ወሬ፣ ሌላ እጅግ ሐሰተኛ ፌክ ኒውስ፣ የፌክ ኒውስ ጥቃት ቢሉትም ከተጠቀሱት 10 ዓመታት ውስጥ በ8ቱ ፌዴራል ታክስ ሳይከፍሉ መቅረታቸው ላይ ግን አልተከራከሩም። ሚስተር ትራምፕ ለፕሬዚደንትነት ሲወዳደሩም ሆነ ሥልጣኑን ከያዙ ወዲህ ራሳቸውን ባለ ብዙ ቢሊዮን ዶላር የተዋጣልኝ ከበርቴ ነኝ በማለት ይገልጻሉ። ይሁን እንጂ በአርባ ዓመታት ውስጥ የፌዴራል ታክስ ሰነዳቸውን ይፋ ለማድረግ ፈቃደኛ ያልሆኑ የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ናቸው። ፕሬዚደንቱ እጅግ በብዛት የተሸጠ አርት ኦፍ ዘ ዲል የውል ጥበብ ይቅርታ፣ ፕሬዚደንቱ እጅግ በብዛት የተሸጠ ዘ አርት ኦፍ ዘ ዲል የውል ጥበብ የተባለ መጽሐፍ መጻፋቸው ሲታወስ፣ ኒውዮርክ ታይምስ ግን ፕሬዚደንቱ ከሰላሳ ዓመታት የነበራቸውን የሀብት ይዞታ ታሪክ የሚያሳየው የኪሳራ ጥበብን ነው ሲል አሽሟጧቸዋል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
ክቡራትና ክቡራን፣ አሁን ዝግጅታችን ከዜና በኋላ ወዳሉ ዝግጅቶች ይቀጥላል። በ19ና በ31 ሜትር ባንድ እንዲሁም በናይል ሳት በፌስቡክ አት ቪኦኤ አምሃሪክ የሚተላለፍላችሁ የረቡዕ ሚያዝያ 30 2011 ዓ ም ምሽት ፕሮግራም ነው።
ራዕይ ለኢትዮጵያ ስምንተኛ ጉባኤውን ባህር ዳር ላይ ለማካሄድ እየተዘጋጀ ነው።
ሁለት ጊዜ የጥናታዊ ጽሑፎችን ጥሪ አውጥተን ነበር። የስብሰባውም ዋና አጀንዳዎች ባህል፣ ቅርስ፣ ግጭት አፈታት፣ ዲሞክራሲና ብሔራዊ አንድነትን የሚመለከት ነው። ለዚህ ለወጡት ጥሪዎች ብዙ መልስ እያገኘን ነው። እስካሁን ገና አንድ ሳምንት ይቀረናል። የጽሑፍ መዝጊያው ጊዜ ወደ 40 ያህል ተናጋሪዎች አሉን።
ፕሮፌሰር ሚንጋ ነጋሽ የራዕይ ለኢትዮጵያ ምክትል ፕሬዚደንትና የጉባኤ ጉዳይ ኃላፊ ናቸው። የጽሑፍ ማስገቢያ ጊዜ የሚያበቃው ልክ የዛሬ ሳምንት ረቡዕ ግንቦት 7 2011 ዓ ም መሆኑን ገልጸዋል። በምሽቱ ዴሞክራሲ በተግባር ክፍለ ጊዜ ይመለሳሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ
በመጪው ዓመት ሊደረግ የታቀደውን ጠቅላላ ምርጫ ጊዜ መራዘምም ሆነ አለመራዘም በተመለከተ ለማንም መግለጫ ሰጥቶ እንደማያውቅ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ሰላም ሳይኖር ምርጫ ፈጽሞ የማይታሰብ ነው አለ በሚል በማኅበራዊ ሚዲያ የተሰራጨውም የሐሰት ወሬ ነው ብሏል። ምርጫው በተያያዘለት የጊዜ ሰሌዳ መሠረት እንዲካሄድ ለማድረግ ዝግጅቱን እያፋጠን እንደሚገኝ ምርጫ ቦርድ አስታውቋል። ምርጫውን በተያዘለት የጊዜ ሰሌዳ መሠረት ለማከናወን የማያስችል ሁኔታ ቢፈጠር እንኳን ተጠሪ ለሆንለት የሕዝብ ተወካዮች ምክር ቤት እናሳውቃለን እንጂ በራሳችን ምርጫ የማራዘምም ሆነ የመሰረዝ ሥልጣን የለንም ሲሉ የምርጫ ቦርድ ኮሚኒኬሽንስ አማካሪ ወይዘሪት ሶሊያና ሽመልስ ተናግረዋል። ጽዮን ግርማ ምርጫ ቦርድ ምርጫውን አራዘመ በሚል በማኅበረሰብ ሚዲያ ላይ ዛሬ የተሰራጨውን ዘገባ መሠረት አድርጋ ተከታዩን ዘገባ አጠናቅራለች።
ዛሬ በማህበረሰብ ሚዲያ በተለይም በፌስቡክ በሚታወቁ ሰዎች ገጽ ላይ ምርጫ ቦርድ ምርጫ የለም ብሏል የሚል መረጃን የያዙ ጽሑፎች ተሰራጭተው ነበር። ስለ ጉዳዩ ምርጫ ቦርድን ጠየቅን። ፍጹም የሐሰት ወሬ ነው አሉን የቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ።
ብሔራዊ ምርጫ ቦርድ ምርጫውን የሚቀጥለውን ብሔራዊ ምርጫ ራዝሟል የሚባለው ዜና ውሸት ነው። ሙሉ ለሙሉ የተሳሳተ መረጃ ነው። በማህበረሰባዊ ሚዲያ ላይ በፌስቡክ ላይ የተለያዩ ሰዎች አውርተዋል ተብሎ የተወሰኑ ሚዲያዎች እኛን ሲጠይቁን ነበረ። ዛሬ ስለ አጠቃላይ ስለ ምርጫ መራዘም ሆነ አለመራዘም እስከ አሁን ድረስ ምርጫ ቦርዱ ለማንም ምንም አይነት መግለጫ ሰጥቶ አያውቅም። ከዚህ ፊት የተደጋጋሚ ጥያቄዎችን ሲነሱ እንደምንመልሰው ምርጫ ቦርዱ ምርጫ ማራዘምና አለማራዘም በህግ የተሰጠው ማንዴትና ኃላፊነትም አይደለም። በህግ ላይ የተቀመጠው ምርጫ ቦርድ የተቋቋመው አገሪቷ ላይ በተቀመጠ ህግ መሰረት የሚደረጉ ምርጫዎችን ለማስፈጸም ነው። የምርጫ አስፈጻሚ ተቋም ከመሆኑ አንጻር ያን አይነት ኃላፊነትም የለውም በህግ የተሰጠው። ስለዚህ በአጠቃላይ ምርጫ አይደረግም ወይም ደግሞ ምርጫው በዚህ ጊዜ ተራዝሟል ብለን ልንል አንችልም እና ዜናውም ውሸት ነው። በህግም አግባብ ደግሞ ያን አይነት ስልጣን የለንም።
ምርጫ ቦርድ የተሰጠው ስልጣን ምርጫን በተባለበት ጊዜ ማስፈጸም ብቻ ነው ይላሉ።
ነገር ግን ምርጫ ቦርድ ደግሞ የሚኖረው ኢትዮጵያ ውስጥ ነው። የተቋሙ ኢትዮጵያ ውስጥ የሚንቀሳቀስ ተቋም ነው። ስለዚህ ሀገሪቱ ያለችበትን ነባራዊ ሁኔታ፣ አንዳንድ ዜጎችም ደግሞ ምርጫ ለማስፈጸም የደህንነት ጉዳዮች እዚህና እዛ ቦታ ላይ ሊያስቸግሩ ይችላሉ የሚሉ ስጋት ያላቸው አካላት የሚያነሱትንም ሀሳብ ይሰማል፣ ያዳምጣል። ይሄ ስጋት ከፖለቲካ ፓርቲዎችም ይነሳል፣ ከዜጎችም ይነሳል፣ በተለያዩ ማህበራትም ይነሳል፣ ጋዜጠኞችም ይህን ጥያቄ ያነሳሉ። ስለዚህ ምርጫ ለማስካሄድ አሁን ኢትዮጵያ ውስጥ ምቹ ሁኔታ አለ ወይስ የለም የሚለው ጥያቄ የሁሉም ጥያቄ ነው። ተቋሙም ደግሞ ኢትዮጵያ ውስጥ ከኖረ ድረስ ምንም እንኳን የራሱ ተቋም ውስጥ ያሉ መስተካከል የሚገባቸውን እና ተአማኒነት ያለው ምርጫ ለማድረግ የሚያስፈልግ ሁሉም ነገሮች በሙሉ አስተካክል ያለ ቢልም ኢትዮጵያ ውስጥ ከሆነ ምርጫ የሚያስፈጽመው አገሪቱ ውስጥ የሚካሄዱ ከምርጫ ቦርድ ውጭ የሆኑ ጉዳዮችም እና ደግሞ ምርጫን በአንድም ሆነ በሌላ መንገድ ሊያስተጓጉሉትም ሆነ ሊያስተካክሉት የሚችሉ ጉዳዮችም እንዳሉ እንረዳለን። በአጠቃላይ ማለት ነው። ከዚህ ተነስተን ግን አሁን ደስ ተጨማራ ግን የኛ ኃላፊነት አይደለም። ነገር ግን ምርጫ ቦርዱ በሚያካሄደው ሪፎርም እና ባለ ጊዜ መጠኑ ተጠቅሞ መካሄድ አለባቸው የሚባሉ በእጁ የተሰጡ ኃላፊነቶች አሉ። ከዚህ በፊትም እየተንከባለሉ የመጡ ምርጫዎች አሉ። ሁሉም ሰው እንደሚያውቀው የአዲስ አበባ ምርጫ አለ፣ የድሬዳዋ ምርጫ አለ፣ የአካባቢ ምርጫ አለ፣ የቀበሌና የወረዳ ምርጫ አለ፣ የሲዳማ ሪፈረንደም አለ፣ ብሔራዊ ምርጫ አለ። ስለዚህ እነዚህ ሁሉ እንዳለ ተገብተው አሁን እጃችን ላይ የሚገኙ የተለያዩ አይነት መከናወን ያለባቸው የምርጫ ተግባራት አሉ። ከነሱም አንጻር አገሪቱ ውስጥ ካለውም ሁኔታ አንጻር ምናልባት ምርጫውን ለማካሄድ ማያስችል ሁኔታ አለ ወይ የሚለውን ነገር አይተን ማያስችል ሁኔታ ካለ ተጠሪነታችን ለኢትዮጵያ ተወካዮች ምክር ቤት ነው። ለተወካዮች ምክር ቤት፣ ለሕግና ፍትህ ጉዳዮች ቋሚ ኮሚቴ ማወቅ ያለበትን የመንግስት አካል የምናሳውቀው ይሆናል ማለት ነው። በእኛ በኩል ይህን እንደዚህ አድርገን ነው የምንረዳው ብለን ስለዚህ ከዛ በኋላ ውሳኔውን የመውሰድ ኃላፊነት የኛ አይደለም የሚሆነው።
ወይዘሪት ሶሊያና አስረግጠው ምርጫ ቦርድ ይህንን አላለም ሲሉ ይህንን ወሬ ጽፈው የነበሩና አንዳንድ በፌስቡክ ገጽ ላይ የታወቁ ሰዎች ጋር ደወልኩ። አብዛኞቹ በቃ የተለያየ ቦታ ሲጻፍ አይተን ነው ከሚል ውጪ አስተያየት ለመስጠት ፈቃደኛ አልሆኑም። የቀድሞ የአረናና የአንድነት ፓርቲ ህዝብ ግንኙነት ኃላፊና ስራ አስፈጻሚ አቶ አስራት አብርሃም በኋላ ላይ ቢያርሙትም ቀደም ሲል ይህንን ዜና ካጋሩት መካከል ናቸውና ደውዬ አነጋገርኳቸው። ፌስቡክ ገጾት ላይ አንድ ጽሁፍ አይቼ ነበረ። የምርጫ ቦርድ ኃላፊ ብርቱካን ሚደቅሳ ሰላም ሳይኖር ምርጫ ፈጽሞ የማይታሰብ እንደሆነ ገልጸዋል ብለው ይጽፉና አስተያየትም አስከትለው ይጽፋሉ። በኋላ ላይ ቆየት ብለን ወደ ምርጫ ቦርድ ደውለን ሁኔታውን ስናጣራ እንደዚህ የተባለ ነገር የለም አሉንና ምናልባት ያሉ ጉዳዮች ለህብረተሰቡ ማስተማሪያ ይሆናሉ፣ እንዴት ነውስ የሚዟዟሩት እንደዚህ ያሉ መረጃዎች የሚለውን ፕሮግራም ብንሰራበት ጥሩ ይሆናል በሚል ነው ወደ እርስዎ የደወልኩት። እርስዎ እስቲ እንደው አስቀድሜ ከዛ ልጀምርና እንዴት ነው ይህን መረጃ ወደ እርስዎ የደረሰው?
አመሰግናለሁ። ያው ፌስቡክ ላይ ተደጋግሞ የተለያዩ ሰዎች በሸገር ላይ ቀርበው ወይዘሪት ብርቱካን ሚደቅሳ አሁን ባለው የሰላም እጦት ምክንያት ምርጫ ማካሄድ የማይቻልበት ሁኔታ እንዳለ ተናገሩ የሚሉ ጽሁፎች አየሁኝ በተደጋጋሚ። እኔ ዜናው አይደለም የፈለግኩት፣ አንቺም እንዳየሽው እዛ በኋላ ላስተላልፈው የፈለግኩት መልእክት ላይ ነበረ የኔ ግብ። ወዲያውም ሀሰት መሆን በተለያየ መንገድ ሳጣራ አንቺም አይቶሽ ይሆናል አስተካክየዋለሁ። ዋናው ነገር መልእክቱ ግን አስተላለፍ የፈለግኩት ምርጫው ቢካሄድ እና ባይካሄድ የሚያደርሰው ጉዳት ላይ ነው ያተኮርኩት። ያው ሀሰተኛ ዜና ፌስቡክ ላይ የተለመደ ነው፣ ግን ሀሰተኛ መሆኑን ወዲያው ሲነገር አረም ያስፈልጋል። እኔም በተለያየ ጊዜ እንደዚህ አይነት ሲያጋጥመኝ ወይም ወዲያው አጠፋዋለሁኝ ወይ አርመዋለሁኝ እና ከተለያዩ አምስት ስድስት ሰዎች እርግጠኛ ናቸው እነዚህ ሰዎች ብዬ ከሰኳቸው ሰዎች አይቼ ነው የጻፍኩት።
አቶ አስራት በማህበራዊ ሚዲያ ላይ የተሳሳቱ ዜናና የሀሰት ወሬዎችን በማሰራጨት ተግባር ሆን ብለውና ሳያውቁ እየተሳተፉ ያሉት ግለሰቦች ብቻ አይደሉም ይላሉ። የጠቅላይ ሚኒስትሩን ጽህፈት ቤት ገጽ ጨምሮ ብዙሀን መገናኛ ላይም እየታየ ነው ብለዋል። ይህም መታረም እንዳለበት ቢያምኑ ችግሩ ግን ስረ መሰረት ያለውና የሀገራዊ ኃላፊነት መጥፋት ነው ይላሉ።
ኢትዮጵያውያን በሙሉ እንደ አንድ ማህበረሰብ እያሰቡ ነው ወይ የሚለው ነገር ነው አንዱ ማንሳት ያለ። ምክንያቱም የፖለቲካ ሽኩቻ፣ የፖለቲካ ትግል፣ ቁማር የተለያየ አካላት ያለበት ሀገር ስለሆነ እንደ አንድ ሪስፖንሲብል ያለበት ማህበረሰብ የሀገር ሀገራችን ነው ዙም ህዝባችን ነው በሚል ነው ወይ እየሄደ ያለው ነው። እኔ ደግሞ ማየው ሀገሩ ራሱ ጥያቄ ምልክት በገባበት ሁኔታ ስላለ ሀገራዊ ኃላፊነቱም የዛውም ያህል የተለያዩ ቡድኖች፣ አካላት፣ ግለሰቦች ሸርሽረውታል። ቢሸረሸርም ግድ የላቸውም። ከዛ አንጻር ነው ፌክ ኒውስ ኢቭን ለጥፈው እኮ ማያርሙዋል። ለምሳሌ አሁን እኔ መረጃው ቀጥታ እንዳገኘሁት አስተካክዬ ሀሳቡን ግን አስቀምጨዋል። ምርጫው ቢራዘም የሚያስከትለው ችግር ምን ሊሆን እንደሚችል እንደ መግቢያ ነው የተጠቀምኩበት ለምፈልገው ጽሁፍ። በኋላ ግን ያቺ መግቢያን አስቀርቼ ጽሁፉ እንዳለን እንዲቀጥል አርጋለሁ። ነው ዋናው ግብ ሐሳቡ ላይ ነው የፈለኩት።
በመጨረሻም የምርጫ ቦርድ የኮሙኒኬሽን አማካሪ ወይዘሪት ሶሊያና ቦርዱ የምርጫውን ሂደት ለማፋጠን እየሰራ ነው የሚለውን ጉዳይ አስምረውበታል።
አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሶስት ዓመታት በፊት ያካሄዱትን የምርጫ ዘመቻ በሚመለከት የቀረበው የልዩ መርማሪው የሮበርት ሞለር የምርመራ ውጤት ምን መደረግ አለበት በሚለው ነጥብ ላይ አንጋፋ ሪፐብሊካንና ዲሞክራቶች የተለያዩ አመለካከቶችን እያንጸባረቁ ናቸው። በሕግ መወሰኛው ምክር ቤት የብዙሃኑ ሪፐብሊካኖች መሪ ሴኔተር ሚች መካነል የሞለር ምርመራ ሪፖርት ትራምፕ ከሩሲያ ጋር መመሳጠራቸውን የሚያሳይ ማስረጃ የለበትም ይላሉ። የሕግ መምሪያ ምክር ቤቱ አፈ ጉባኤ አንጋፋይቱ ዲሞክራት ናንሲ ፔሎሲ ግን የሞለር የምርመራ ውጤት ገና አልተዘጋም ባይ ናቸው። ሪፖርተራችን ዝላቲሳ ሆክ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርባለች።
ሴኔተር ኤልዝበት ዋረን የሚገኙባቸው አንዳንድ አንጋፋ ዲሞክራቶች ፕሬዚደንት ትራምፕ ከሶስት ዓመታት በፊት ባካሄዱት የምርጫ ዘመቻ ለክስ የሚያበቃ በደል ፈጽመዋል ይላሉ። የማሳቹሴትስ ክፍለ ግዛት ተወካይ ኤልዝበት ዋረን
The information that has been given to us in the Mueller report clearly contradicts
ከሙለር ዘገባ የተገኘው መረጃ በሕግ መምሪያው ምክር ቤት የክስ ሂደት ለመጀመር የሚያስችል በቂ መረጃ ነው።
ናንሲ ፔሎሲ በበኩላቸው በምክር ቤቱ ክስ መመስረቱ ሀገሪቱን የባሰ ይከፋፍላል፣ የትራምፕን የድጋፍ መሰረትንም ያጠናክራል በማለት እንዲገፋበት አይፈልጉም። ይሁንና ትራምፕ የዲሞክራቶች የበላይነት ባለበት ምክር ቤት ላይ በቀጣይነት የሚያሳዩት እንቢተኛነት ባህሪ የተወካዮች ምክር ቤት አፈ ጉባኤን ትዕግስት እየተፈታተነ ነው። ናንሲ ፔሎሲ
ትራምፕ is goading us to impeach him. That's what he's doing. Every single day he's just like
ትራምፕ ክስ እንድንመሰርትባቸው እየተፈታተኑን ነው። ምክንያቱም እሳቸውን መክሰሱ ሀገሪቱን እንደሚከፋፍል ያውቃሉና። እሳቸው ግን ደንታ የላቸውም። የድጋፍ መሰረታቸውን ማጠናከር ብቻ ነው የሚፈልጉት። ስለሆነም ለፖለቲካ ጥቅም ብለን ክስ አንመሰርትባቸውም። ሀቆቹ የት እንደሚያደርሱን ማጤን ይኖርብናል።
የዩናይትድ ስቴትስ የፍርድ ሚኒስቴር በሙለር የምርመራ ውጤት ላይ ያሉትን እንዲታወቁ የማይፈልጉ መረጃዎችን ሁሉ ሰርዟል። ዋናው አቃቤ ሕግ ዊሊያም ባር በመጪው ሐሙስ በተወካዮች ምክር ቤት የፍርድ ኮሚቴ ፊት ቀርበው እንዲጠየቁ የቀረበላቸውን ጥያቄ አልተቀበሉም። ትራምፕ በበኩላቸው ከተወካዮች ምክር ቤት የሚቀርቡ መጥሪያዎችን ሁሉ ለመታገል ወስነዋል። የሕግ መወሰኛው ምክር ቤት የብዙሃን መሪ ሴኔተር ሚች ማኮኔል
ይህ ምርመራ ለሁለት ዓመታት ያህል ሲካሄድ ቆይቷል፣ አሁን ግን አክትሟል።
በሕግ መወሰኛው ምክር ቤት የውህዳን መሪ ሴኔተር ቻክ ሹመር ግን ከእሳቸው ጋር አይስማሙም።
375 former federal prosecutors looked at the Mueller report.
375 የሚሆኑ በፌደራል አቃቤ ሕግነት ያገለገሉ ሰዎች የሙለርን ዘገባ ተመልክተዋል። የፕሬዝደንቱ ተግባር በወንጀልና የፍትህ ሂደት ለማሰናከል በመሞከር ደረጃ የሚቀመጥ ነው። ትራምፕ ፕሬዝደንት ባይሆኑ ኖሮ የቀድሞዎቹ አቃቢያነ ሕግ ክስ እንዲመሰረትባቸው ምክረ ሐሳብ ያቀርቡ ነበር።
ዲሞክራቶቹ በፕሬዝዳንት ሪቻርድ ኒክሰን ላይ ተደርጎ የነበረውን ምርመራ እንደ ምሳሌ ይጠቅሳሉ። ኒክሰን ጥፋተኛ ሆነው ከመገኘታቸው በፊት የተካሄደባቸው ምርመራ ረጅም ጊዜ ወስዶ ነበር። ጥፋተኛ መሆናቸው ሲታወቅ ታዲያ ከክስ ለመዳን ሲሉ ከስልጣን ተሰናበቱ። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ
እናንተ ሁላችሁም ወጣቶች ናችሁ፣ ሆኖም ከታሪክ መጻሕፍት አንብቡት። እኔ በወጣትነቴ የማውቀው ነገር ነው። የሪቻርድ ኒክሰንን ያለመከሰስ ጉዳይ ለእናንተ ታሪክ ነው። በመጨረሻ ሐቁ የወጣው ለብዙ ወራት ያህል ምርመራ ከተደረገ በኋላ ነው። በመጨረሻ ሐቁ በማያወላዳ መልኩ ግልጽ ሆነ።
ፕሬዚደንት ትራምፕ የሕግ አውጪዎችን ክፍል ሥራ ለማሰናከል ሥልጣናቸውን ካለ አግባብ ተጠቅመዋል በማለት ዲሞክራቶች እየከሰሱ ነው። ትራምፕ በበኩላቸው ዲሞክራቶች የፖለቲካ አጀንዳዬን ለማሰናከል የሁለት ዓመታት ጊዜ አባክነውብኛል ይላሉ።
ዝግጅቶቻችን እስከ ምሽቱ 4 ሰዓት ይቀጥላሉ። አሁን ከምሽቱ 3 ሰዓት ከ25 ደቂቃ ነው። አዲስ አበባ ላይ በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ እጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶር እና ከፕሌይ ስቶር ታገኛላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ጆ ጌል ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና
ቆንጂት ታዬ ነን።
ኢትዮጵያውያን በአሜሪካ ይቀጥላል።
የዛሬው የኢትዮጵያውያን በአሜሪካ ዝግጅታችን በአንድ አድማጭ ጥያቄ መነሻነት የብዙዎች ጥያቄም ሊሆን ይችላል ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ይወስደናል። ይህ ውክልናን የተመለከተ ጥያቄ የደረሰን አቶ ጉግሳ ዘለቀ ደስታ ከተባሉ አድማጫችን ሲሆን፣ አዘጋጁ አዲሱ አበበ ደግሞ ጥያቄውን ጉዳዩ ከሚመለከተው የኤምባሲው ባለስልጣን ጋር ተወያይቶበታል።
አድማጫችን አቶ ጉግሳ ዘለቀ ደስታ ያቀረቡትን ጥያቄ ከራሳቸው አንደበት እንስማ።
ችግሩ እንዴት ነው? ቀደም ሲል የዚህ የውክልና አሰራር ፎርም አለ። ኢትዮጵያ ኤምባሲ ዌብሳይት ላይ ፎርሙን ከዛ እንወስድና ማመልከቻችን እናደርግና $60 ከደርሶ መልስ ፖስታ አካተን ወደ ኤምባሲው እንልካለን። ኤምባሲው ያንን አረጋግጦ ለኛ መልሶ ይልክልናል። ከዚህ በኋላ እኛ ውክልናችንን ወደ አዲስ አበባ እንልካለን ማለት ነው።
ለሚወክለው
ነው። ምናልባት ጊዜው የሚፈጀው በዛ ሰዓት አንድ ወር ወይም አንድ ወር ከ15 ቀን ሊሆን ይችል ነበር። ያንን እንግዲህ እኛ በአነስተኛ ጊዜ ብለን ነው የምንወስደው ማለት ነው።
ፎርሙን ከድረገጹ አውጥታችሁ
በመኒ ኦርደር
ከተመላሽ ስታምፕ ወይም ቴምብር ጋራ ትልካላችሁ?
እንልካለን።
እሺ።
እዛ ላይ እነሱ ማህተም አድርገው ትክክል ነው፣ እሳቸውን በህይወት አሉ፣ ውክልና የወከሉትን በእኛ ኤምባሲ በኩል ትክክል ነው ብለው ማረጋገጫ ማህተም አድርገውልን ይልካሉ። እሱን መልሰን ወደ አዲስ አበባ እንልካለን ማለት ነው።
ይወከለናል ለምትሉት ሰው ወደ ኢትዮጵያ ትልካላችሁ?
እንልካለን።
እሺ። አሁን ምን ሆነ ታዲያ?
አሁን የተደረገው ምንድን ነው? ከእነሱ ዌብሳይት ላይ የድሮ ማመልከቻ አለ፣ እሱ አልተለወጠም። እሱን ዳውንሎድ እናደርግና ወይም ደግሞ እናወርደውና እዛ ላይ ቅጽ እንሞላለን። ከዛ በኋላ የምንፈልገውን ውክልና አይነት አዘጋጅተን በአካባቢያችን በሚገኘው የእስቴት ጽህፈት ቤት መሄድ አለብን። በእኛ በኩል ያለው ስቴት ጽህፈት ቤት እዚህ ኖርፎክ ነው የሚሆነው። ከዚህ በኋላ ይህንን ከጨረስን በኋላ እንደገና ዲሲ ስቴት ኦፊስ በአካል መገኘት አለብን።
ስቴት ኦፊስ ማለት የውጭ ጉዳይ ሚኒስቴር ነው።
ዲሲ ያለው የውጭ ጉዳይ ሚኒስቴር ነው። እዚህ ደግሞ ኖርፎክ ያለው የማንኛውም የስቴት ሪፕሬዘንታቲቭ ኦፊስ ማለት ነው። ከዛ ይህን ስንጨርስ ወደ ዲሲ እንሄዳለን። የዲሲን ደግሞ ከጨረስን በኋላ ፖስታውን ለኢትዮጵያ ኤምባሲ እዛም በግንባር ቀርበን እንሰጣቸዋለን ማለት ነው። ከዚህ እኔ ካለበት ወደ ኖርፎክ ለመሄድ ራሱ በትንሹ 1 ሰዓት ይፈጅብኛል ወይ 2 ሰዓት ይፈጃል። ቀጠሮ ስንት ቀን እንደሚሰጡኝ አላቅም። ወር 2 ወር ሊሆን ይችላል። ሌላው ደግሞ ከዚህ ወደ ዲሲ ሲሄድ እኔ በአንድ ቀን ደርሼ ልመለስ የማልችልበት ሁኔታ ነው የሚፈጠረው። እዛም ውስጥ በአንድ ቀን ይጨርስልኛል፣ በሁለት ቀን ይጨርስልኛል፣ ወይ በወር ነው መልሱን የማገኘው አይታወቅም፣ ምን ያህል ጊዜ እንደሚፈጅ። ከዛ ወስጄ ኤምባሲ በግንባር ቀርቤ ነው የምሰጣቸው። ከዛም በኋላ ደግሞ ምን ያህል ጊዜ እንደሚፈጅ እዚህ ላይ የሚገልጽ ነገር የለውም። ስለዚህ ከበፊቱ እጅግ በጣም የተንዛዛ የስራ ሂደት ነው ያለው ይህንን ማመልከቻ ወይም ደግሞ የውክልና ማስረጃ ለማግኘት።
ከዚህ ቀደም
ጥያቄ ምንድን ነው? አንደኛ በምን ምክንያት ይሄ ለውጥ ሊመጣ ቻለ? በጣም ተቸግረናል እና ይሄ ሁኔታ የሚቀረፍበት መንገድ ቢኖር።
እሺ፣ ከኤምባሲው እንግዲህ ያለው መልስን እስቲ ምናልባት የተሻለ ነው ብለው መርጠው ይሆናል ወይም ደግሞ እርስዎ የሰጡኝ አስተያየት ላይ የተዛባ ነገር ሊኖር ይችላል። እነሱ ናቸው ይህን ማስተካከል የሚችሉት። የቀድሞው አሰራር አቶ ጉግሳ እንዳሉት ተቀይሯል። የኤምባሲው ኮንስላር ክፍል ምን ይላል?
አቶ አበበ ንጉሱ ናቸው የክፍሉ ኃላፊ።
ለምን ተቀየረ ነው ዋናው ነገሩ? የተለወጠ አንድ ባንዶበት ስቴፍና ወደ ስቴፍ ዲፓርትመንት እንሷና
ሁለት ቦታ ነው የሚል ሁለት ስቴፍ አይደለ?
አሁን ለምን እንደው እሱ የሆነበት ምክንያት አንድ ኬዝ አለ። እንደኛ አፈራር አይደለም ይሄ፣ ከመምሪያው አንፃር ነው የምናየው።
መምሪያ ማለት ከኢትዮጵያ
ማለት ከውጭ ጉዳይ ሚኒስቴር አሁን ኢትዮጵያ የመጣ አንድ አፈራር አለ። ምንድነው አፈራሩ? በዚህ ሀገር የሚመነጭ ዶክመንት በቀጥታ ወደ ስቴት ዲፓርትመንት ወይ ባሉበት ስቴት ዲፓርትመንት አይደለም የሚሄደው፣ ፓብሊክ ኖቶራይዝድ ይደረጋል።
አዎ
ፓብሊክ ኖቶራይዝድ ሲደረግ እዚህ ሀገር ህግ ኦፊሻሊ የተሰጣቸው ባለሙያዎች ነው ፓብሊክ ኖቶራይዝድ የሚያደርጉ። ስለዚህ የእሱም ሆኖ አረጋግጠው በቀጥታ ወደ አሉበት ስቴት ይሄዳልና ያሉበት ስቴት አረጋግጠው እንደገና ወደ ስቴት ዲፓርትመንት ይሄዳል። ስለዚህ ይህንን ከዚህ ሀገር የሚመነጭ ዶኩሜንት ስለሆነ በስቴት ዲፓርትመንት ተረጋግጦ ወደ እኛ ይመጣል።
ከዚህ ሀገር የሚመነጭ ሲሉኝ?
አዎ ከዚህ ሀገር ማለት ሰውየው እዚህ ሀገር ነው ያለው አይደለም?
አዎ
እኔ አቶ ጉብሳ ለአቶ እገለ ውክልና ሰጥቼዋለሁ የሚለው የውክልና አይነት ዝርዝር ይጽፋል።
አዎ
እሱ ከጻፈ በኋላ ኖተራይዝድ ይደረጋል።
አዎ
ወደ ያሉበት ስቴት ሄደው ይረጋግጣሉ።
ለምን ወደ እናንተ ጋር ለምን አይመጣም?
ኦኬ ለምን የሚለው ነገር ለእሱ ከህግ አንጻር ነው። እሱ ውጭ ጉዳይ
ከአዲስ አበባ የተገኘ መመሪያ ነው።
የስ እዛው ነው።
ግን እዚሁ ላይ ባጭር እንደውም ጥያቄ ላቅርብና ነገረውን ሳይረሱብኝ አቶ አበበ፣ ይሄ አሰራር ከድሮው የተንዛዛና የግለሰቦችን ወጪ አሁን እኚህ ሰውዬ ከኖርፎክ እዛው ስቴቱ ጋር ይሄዳሉ። አንድ ሌላ ቀን ተመለሱ ነው የሚባሉት። ወርም 15 ቀንም ሊቀጠሩ ይችላሉ። ያን ሲጨርሱ ደግሞ ዲሲ ስቴት ኦፊስ ይመጣሉ። ይሄም ሌላ ቀጠሮ ነው። ሶስተኛ ኤምባሲ በአካል ይመጣሉ። እንዴ ምኑ ነው የተቀላጠፈ አሰራር?
ወደ ኤምባሲ በአካል ባይመጡ ሜል ማድረግ ይችላሉ እኮ።
ግን የተቀላጠፈ አሰራር ነው ልንል አንችልም ልለውት ነው።
እሱ ምናልባት ጊዜ የሚፈጅ ሊሆን ይችላል። በእርግጥ
በጣም ግን ገንዘብም አቅምም ይፈልጋል።
ከሄድ አንጻር ግን ውክልና ሲወከል እኮ ቀላል ውክልና አይደለም። ብዙ ንብረት ነው የምትወክለው።
አዎ ግን ኖቶራይዝ ተደረገ። እሺ
ኖ ኖ፣ ለምሳሌ ሰውየው አጭር ሊሆን ከፈለጉ ካሉበት እስቴት ወደ ኤምባሲ በአካል ቀርቦ ፈርሞ እኛ ጋር ባለንበት ከፈረሙ መቀነስ ከቻሉ መቀነስ ይችላሉ።
ኦ ሌላ እስቴት እዛ እስቴት ሳይሄዱ
በአካል እኛ ጋር መጥቶ የውክልና በእኛ ፊት ከፈረሙ እሱም ይቻላል። አንድ መንገድ
ይሄ እንግዲህ አጭር ነው።
ስለዚህ እንደዛ ማድረግም ይቻላል። ፓብሊክ ኖቶራይዝድ ከተደረገ ግን የግድ ነው ወደ ባሉበት ስቴትና ወደ ስቴት ዲፓርትመንት ሄደው ወደ እኛን መረጋገጥ ያለበት። ይሄ መምሪያ ነው።
ወዳሉበት ስቴት ከመሄድ ይልቅ እናንተ ጋር በአካል ቢመጡ ይቀላል ነው የሚሉኝ።
ከፈለጉ እሱም ምርጫ ና።
ግን በአካል አትቀበሉም እኮ እናንተ አቶ አበባ አደለ?
ኖ ኖ፣ እንቀበላለን። አሁን ክስ ነው። በአካል ማንኛውም ሰው መጥቶ ማስተናገድ ይቻላል።
ቀጠሮ ቢይዝም
ሳይዝም ይሁን ቢዝም ይሁን ምንም አያስፈልግም።
ቀጠሮ መያዝ በጣም አስቸጋሪ መሆኑን እኔ ልንገርዎት። ምክንያቱም እርስዎን ለማግኘት ሶስት ቀን የፈጀብኝ፣ ስልክ አይነሳም፣ አንሰሪንግ ማሽን ወይም የተቀረጸ ድምፅ የሚመጣው ይቅርታ፣ ከነጥቡ ለመውጣት አይደለም፣ ግን ያየሁትን ሁኔታ ልንገርዎ ብዬ ነው። እሺ ይቀጥሉ።
ስለ ስልኩ ጉዳይ ያው ብዙ ኮምፕሌን አለ፣ ትክክል ነው። ስለዚህ እሱ እያስተካከል ነው ያለ ነው። የሰርቪሱ በተመለከተ ግን
የበፊቱ ግን ቀልጣፋ ነበር፣ ይገርሞታል። አሁን አቶ ጉግሳ እንደነገሩኝ ደብዳቤ ከድረገጻችሁ ላይ አውጥተው ፎርሙን ሞልተው ኖቶራይዝ አድርገው በቃ እናንተ አይታችሁ ልክ ነው ይሄ ሰው እዚህ አሜሪካ ነዋሪ ነው አረጋግጠናል ብሎ ሰጡታላችሁ፣ ለሚወክለው ሰው ይሰጣልና ቀላል ነበር። ግን የመመሪያ ጉዳይ ነው ስላሉኝ ግን አሁን ቀላል መንገድ ነው ያሉኝ አለ። እንግዲህ ሁለት ስቴት ከመሄድ ፈንታ ቀጥታ ሰውየው ቢመጣ ነገሩ ያጥራል ማለት ነው።
አሁን እሱ ያጥራል። ሁለተኛም በዌብሳይትም አለ ሌላ አንድ አዲስ በቀጥታ በኦንላይን እዛ መልቶ መላክ የሚችሉበት አንድም ዌብሳይታችን መጎብኘት ይችላላቸው። በቀጥታ ወደ እኛ ይመጣል።
ጥሩ ነው። ይሄ ድረገጽ ምንድን ነው አድራሻው አቶ አበበ?
ኢኢ ስላሳ ጎን ፒኦኤ
ዶት ኦርግ
ያ ኤም አለ አንድ አማራጭ ማለት ነው። ወደ ዲፓርትመንት መሄድ አያስፈልግም፣ ምንም አያስፈልግም። ምንድን ነው በዚህ አጋጣሚ ግን አንተ ማለት እንድታስተላልፉልን የምንፈልገው አንደኛ ሰው በተለይ በአካል መጥቶ የሚጠቀም ይሁን በፖስታ የሚጠቀም ስልክም እዛም ተደውሎም አያነሱም። ሁለተኛ ስልክም ይረሳል፣ አብዛኛው በጣም ስልክ ይረሳል። ሶስተኛ ትራክ ነምበር ያለው ፖስታ መላክ አለባቸው።
በጣም አመሰግናለሁ አቶ አበበ ንጉሱ፣ በዋሽንግተን የኢትዮጵያ ኤምባሲ የኮንስላር ሴክሽን ኃላፊ። እግዚአብሔር ይስጥልኝ ለዛሬው።
እሺ፣ አመሰግናለሁ።
አመሰግናለሁ አዲሱ። ወደ ተከታዩ ዝግጅት እናልፋለን። ሴቶችና ቤተሰብ።
ሴንተር ፎር ዘ ራይትስ ኦፍ ኢትዮጵያን ወመን የኢትዮጵያ ሴቶች መብት ማዕከል በመስራች ፕሬዚደንቱ በነበሩት አሁን በሕይወት የሌሉት በዶክተር ማይገነት ሽፈራው ስም በተቋቋመ የትምህርት ፋውንዴሽን አማካይነት በየዓመቱ ለቤተሰብ፣ ለሴቶች፣ ለማህበረሰብ የሚጠቅም ስራ ለሚሰሩ የሚሰጠውን የዘንድሮውን የተሸለሙት በጅማ ከተማ ሴቶችን በማሳተፍ ራሳቸውን ለማብቃት የተፈጥሮ አካባቢን ለመጠበቅ የታለመ ስራ የጀመረ ፕሮጀክት ነው። ባለፈው ሳምንት ከመስራቿ የጅማ ዩኒቨርሲቲ መምህርት ሽታዬ ጉሬ ጋር የተጀመረው ውይይት ይሆናል የሚቀጥለው። ስለ እቅዳቸው በዝርዝር ያብራራሉ። ክሩ የሰጣች ያደረገላቸው ድጋፍ እጅግ እንደጠቀማቸው ይናገራሉ። ለሌሎችም ጥሪ አላቸው።
አምስት ደረጃ አሉት። ይሄ ፕሮጀክት በጣም ግዙፍና ሰፊ ነው። እንዳልኩሽ አምስት ደረጃዎች አሉት። ይሄ ፕሮጀክት በጥቅሉ ማን ማንን መጥቀም ይችላል የሚለውን ትንሽዬ ልንገርሽና በጥቅሉ 100 ሰውን ነው እኛ ያቀድነው። 100 ሰውን እንዲያቅፍ ቢያንስ ግንዛቤን ለማስጨበጥ 65 ሴቶችን ጅማ ከተማ 13 ቀበሌ አላት። ከ13ቱ ቀበሌ 15 ሴት ተቀብለን ግንዛቤ ለመፍጠር ሌላ በቀላሉ ይሄ ቴክኖሎጂ ሰዎች እንዲሰሙት የተደራጁ ነበሮች እና አበባን በማልማት ላይ የሚሰሩ ነባር ኮኦፕሬቲቮች አሉ እና
የህብረት ስራ ስብስቦች
አዎ የህብረት ስራ ላይ የሚሰሩ አሉ እና እነሱ በቀላሉ ይሄን ማስተላለፍ ይችላሉ ብለን ስለገመትን 30 የሚሆኑ አባል አላቸው እና እነሱን መረጃ በመስጠት በማጎልበት ውስጥ እነሱን አካተናል። ሌላ በተጨማሪ በዞን ግብርና ቢሮ ያሉ፣ በወረዳ ግብርና ቢሮ ያሉ ወይንም የልማት ስራ ላይ የተሰማሩ ማለት ነው።
እሺ።
በስራው ውስጥ ስለሚደግፉን ሰዎችን ብቃት ያላቸው፣ ፍላጎት ያላቸው ይሄን ስራ ከግብ ያደርሳሉ፣ ይሄን ቴክኖሎጂ በቀላሉ ይቀበላሉ፣ መለወጥ የሚችሉትን ያቀረቡልን እነዚህ ናቸውና በጥቅሉ 100 ሰዎችን ግንዛቤን በመፍጠር ያካተት ነው። ግን እስከ መጨረሻ ሰርቶ ማሳያውን በቤታቸው በጓራቸው ሰርተን ለማሳየት ያቀድነው 15 ሴቶች ከመቶዎቹ 15 በየቀበሌው ማለት ነው በቤታቸው ዞረን ሰርተን የምናሳይ የሚሆኑ 15ቶቹ ላይ ነው ማለት ነው ስራውን የምንሰራው።
ስለዚህ ለሌሎች አርአያ እንዲሆኑ፣ ሌሎች እንዲመለከቱት፣ ውጤታማነቱን እንዲያዩ ማለት ነው።
አዎ እነሱ አርአያ እንዲሆኑ ይሄ የመጀመሪያው ነው ማለት ፕሮጀክቱ የመጀመሪያ ደረጃ ነው። ሁለተኛ ግንዛቤ መስጠት ነው ስለ ቴክኖሎጂው። ቴክኖሎጂው ቨርቲካል ቬጂቴብል ፕሮዳክሽን የሚል ነው። ባለችን ትንሿ መሬት ላይ ወደ ጎን ሳናሰፋው ወደ ጎን ሳንሄድ ወደ ላይ ብቻ መጠቀም ማለት ነው። ለምሳሌ አበባን በባልዲ እንተክላለን ቤት ውስጥ። የእሱ አይነት ትተን ራሱን የቻለ እቃ ወይንም ለዚህ ቴክኖሎጂ የሚመጥንን እቃ ተጠቅመን በመደርደር በትክክል በማስቀመጥ አንዱን በአንዱ ላይ አንዱን በአንዱ ላይ በትንሹ እስከ 5 መሄድ ይቻላል። ይህ ማለት ሰውየው ያለ ወይንም ሴትየዋ ያላት 1 ሜትር ሊሆን ይችላል። 1 ሜትር ስፋት በዛው ላይ ደርድረን የምንፈልገውን የጓሮን አትክልት መትከል ማለት ነው። ይሄ ማለት ያለችንን በጣም ጠባብና ትንሽ የሆነችው መሬት በአግባብ መጠቀም ማለት ነው። ይሄን ቴክኖሎጂ እንግዲህ ማስተላለፍ ነው አላማችን እና እንግዲህ በራሳችን ሂደን ስንመላለስ የሙያ ድጋፍ ያደርጉልናል ብለን ተስፋ እናደርጋለን። ሰዎችም ያስጀመሩን በዚህ መልኩ ነው እንጂ ሌላ ምንም አይነት ድጋፍ የለንም። በተለይ ፋይናንስ ወይንም ኢኮኖሚካሊ በጣም ድጋፍ ያስፈልጋል። ፕሮጀክቱ በጣም ግዙፍ ነው። አሁን ሬዝ በተደረገው የሚያልቅ የሚሰራ አይደለም። ግን ለመጀመር ነው ጀምረን ከሄድንበት ከምንፈራ ከምናተገስግ ከሄድንበት ሰፊ ነገር ሊከፈት ይችላል።
ደፍሮ መጀመር ነው ዋናው።
ግንዛቤ ከፈጠርን በኋላ ተጽዕኖ ምንድን ነው? ግምገማ እናካሂዳለን ማለት ነው። የሴቶቹ ህይወት ላይ ምን ለውጥ አምጥቷል? ከስነ ምግብ ሊሆን ይችላል፣ ከገቢ ማመንጨት ሊሆን ይችላል። ምን ለውጥ አመጣ የሚል መጨረሻ ላይ እንገመግማለን ማለት ነው። ቴክኖሎጂውን ይሄ ጥሩ እድል ነው ያገኘሁት መልእክቱን ለማስተላለፍ። በተለይ የኢትዮጵያን ነገር ይመለከተናል፣ የኢትዮጵያ ሴቶች ነገር ይመለከተናል፣ የአገራችን ጉዳይ ይመለከተናል፣ የምግብ ጉዳይ ይመለከተናል የሚሉ መርዳት መደገፍ የሚችሉ እኛ ባለለን ነገር በአቅማችን በሙያችን ለማገልገል ህብረተሰቡ ቆመናል። ሰዎች በእኛ አጠገብ እንዲቆሙ በዚሁም ጥሪውን አስተላልፋለሁ። እውነት በጣም ደስ ብሎኛል እድሉን ስላገኘ።
ይሄ በዚህ ውይይታችን ምናልባት ሰዎች ስለ እናንተ ስራ እንዲረዱ እድል ይከፍታል ብዬ ተስፋ አደርጋለሁኝ። መምህርት ሽታዬ፣ ይሄን የሚሰሙ ሰዎች እንግዲህ ትኩረት እንደሚሰጧችሁ እስኪ ይህንን ስራችሁን ይህንን የተነሳችሁበትን ራዕይ እስካሁን ከቀረባችኋቸው ለምሳሌ ከመራረጣችኋቸው በየቀበሌው ካሉ የተወሰኑ ሴቶች መካከል ይህንን ስትነግሯቸው ምን አይነት ስሜት ነው የሚሰማቸው?
አሁን ያለው ጉጉት ይሄ በየቀኑ የምንተያይ ነው። ባንነጋገርም ሰው ችግሩን ባይተነስትም የምትተያዩ አይነት ነገር ነው። ግን የመጀመሪያ ይሄ ቦታ የመምረጥና የቱ ጋር ስራ ከማን ጋር ምስራ የሚለውን የመጀመሪያ ጊዜ ስንሄድ በከተማ ላይ ያሉትን የቢሮን ሰዎች ነው ያገኘ ነው። አጋጣሚ ሴት ልጅ ናት ባለሙያዋ እሷን ያገኘ ነው እና ይሄን ይዘን የሄድነውን ሀሳብ ገለጽንላት። በእውነቱ ለመናገር በጣም ነው ደስ ያላት። ይሄ እኮ ማንም እስካሁን መጥቶ ማቅም ማንም ጠይቆን አቅም በቃ ቢሮ ነው ያለው፣ የዞን ሳይሆን የከተማ ማለት ነው። ማንም ሰርቶ አያውቅም፣ ማንም ጠይቆ አያውቅም። ከኮፕ አሁን ያልኩሽ የተደራጁ በአበባ ላይ የሚሰሩ ከዛ ውጪ ይሄ አዲስ ሀሳብ ነው፣ ህብረተሰቡን መቀየር የሚችል ነው እና በጣም ጓጓች፣ በጣም ተቀበለችን። ከዛ በኋላ እንኳን ደውላ ስጠይቀን ነበረ። እኛ ባጀት አስተን ቆየንባት። እቺ ልጅ በቅርበት ህብረተሰቡን ሴቶቹን በደንብ ስለምታውቃቸው በትክክል ይጠቀማሉ፣ በትክክል ኑሯቸውን ይለውጣል። እኔ በደንብ በቅርበት አውቃለሁ ነው ያለችው። እኔ ሄጄ በአካል አላገኘኋቸውም፣ አሁን ገና ነው የማገኛቸው። ቀጠሮ ነው ያለ ነው። ከዛ ውስጥ ከ13ቱ ቀበሌ 3 ቀበሌ ቦታ ክቶ ሰጦ ሰመሮ እና በቾ ቦሬ የሚባል ከ13ቱ 3 ቀበሌ ውስጥ ነው የመረጥ ነው። እጄ ላይ ብር ስላሌለ ቢሄድም የሆነ ዘር እንኳን ግብአት የሚሆን ዘር እንኳን መግዛት ስለማልችል ሙያ ብቻ በእጄ ስላለ ደፍሬ እነሱን እነዚህ ማለት አልቻልኩም። አሁን ግን ይሄኛው ፈንድ እጄ ከገባ በኋላ ከሰዎቹ ጋር ደግሜ ሄጄ የቆየሁት በዚህ ምክንያት ነው ብዬ ሰዎቹን አነጋግሬያለሁ እና የሚቀጥለው ሳምንት አሁን በበዓል ምክንያት ነው ያቋረጥነው እና ወደ ስራ የምንገባ ሆናል ማለት ይሄ ነው ልሻለሁ በአጭሩ።
ወይዘሮ ሽታዬ ጉሬ ለሜሳ እጅጉን አድርጌ አመሰግናለሁ። በደህና ይደሩ። መልካም እድል።
እኔም በጣም ነው የማመሰግነው እድሉን ስላገኘው የምተነፍስበትን አጋጣሚ ስላገኘው ደስ ብሎኛል።
የረቡዕ ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮች አብራችሁን ቆዩ። አሁን ዲሞክራሲ በተግባር
ቪዥን ኢትዮጵያ በአማርኛ መጠሪያው ራዕይ ለኢትዮጵያ ይባላል። 8ኛ ጉባኤውን ኢትዮጵያ ውስጥ ለማካሄድ እየተዘጋጀ ነው። ይህ የምሁራን ስብስብ ከተፈጠረ አንስቶ ጉባኤውን ኢትዮጵያ ውስጥ ሲጠራ 2ኛ ጊዜው ሊሆን ነው። ለመሆኑ ቪዥን ኢትዮጵያ ወይም ራዕይ ለኢትዮጵያ ምንድን ነው?
ቪዥን ኢትዮጵያ እንግዲህ ከማንኛውም የፖለቲካ ድርጅት ነጻ ሆኖ የሚንቀሳቀስ ድርጅት ነው እና ዋና ራዕይ አድርጎ ያስቀመጠው እንግዲህ ኢትዮጵያችን ሰላማዊ ሆና የተረጋጋች ሀገር፣ አንድነቷን ጠብቃ የዲሞክራሲ ስርዓትን አስፍና በልጽጋና ለሁሉም ዜጎቿ የምትመች ሀገር እንድትሆን መጣር፣ ያንን እውነት ማድረግ ነው። ይሄ እንግዲህ እንደ ቪዥን ያስቀመጥነው ነው። ከዛ አላማችን ደግሞ በተለያየ ዓለም ተበትኖ የሚገኙ ኢትዮጵያውያን ምሁራን አሉ። የኢትዮጵያ ወዳጆች የሆኑም እንደዚሁ ምሁራንም ፕሮፌሽናል የሆኑም በሀገራችን ጉዳይ ላይ በተለያየ ዘርፍ ጥናት ያካሂዳሉ፣ ያስተምራሉ፣ ምርምር ይካሄድባቸዋል እና እነዚህን ኃይሎች
ወደ መድረክ በማምጣት ነፃ መድረክ በመፍጠርና ወደ አንድ ላይ በማምጣት በተለያየ ጊዜ በተለያዩ ርዕሰ ጉዳዮች ዙሪያ ያጠኗቸውን ጥናቶች ግኝቶቻቸውን እንዲያስተዋውቁ፣ እንዲወያዩ፣ የሀሳብ ፍጭት እንዲደረግባቸው፣ የፖሊሲ አማራጮች እንዲመነጩ ይሄ እንግዲህ ለመንግስትም በተቃዋሚም በኩል ላሉ ድርጅቶች ሁሉ ግብአት የሚሆን ነገርን ለማፍለቅ የተደራጀ ድርጅት ነው። ከዚህ በፊት የተለያዩ ጉባኤዎችን አካሂዷል። አሁን ይሄ 8ኛው ነው። ከስሙም እንደሰማው በተለይ የመጨረሻዎቹ ሁለቶቹ የተካሄዱበት ሁኔታ ኢትዮጵያ የለውጥ ሂደት ውስጥ በገባችበት ጊዜ ነው። 6ኛው ጉባኤ የተካሄደው እዚህ ዲሲ ነበረ። በዛን ጊዜ ጠቅላይ ሚኒስትራችን ዶክተር አብይ አህመድን ራት በመጋበዝ እና ከምሁራን ጋር ተገናኝተው እንዲወያዩ ያመቻቸንበት ሁኔታ ነበረ። ከዛ 7ኛው ጉባኤ ደግሞ በቀጥታ ወደ ኢትዮጵያ ተመልሰን ለመጀመሪያ ጊዜ እዛ ካለው ህዝባችን ጋር ምሁራኖች እዚህም ያሉ እዛም ያሉ ተገናኝተው የሀሳብ ልውውጥ ያደረጉበት የለውጡ ሂደት የሰመረ እንዲሆን መንገድ የሚጠረግበትን ሁኔታ ያመቻቹበት ነበር እና ቪዥን ኢትዮጵያ እንደዚህ አይነት አገልግሎቶችን እየሰጠ ነው። 8ኛው ጉባኤ ደግሞ የተሳካ እንደሚሆንልን ተስፋ እናደርጋለን።
ዶክተር አሸናፊ ጎሳይን ነው የሰማችሁት። የራእይ ለኢትዮጵያ ዋና ጸሐፊ ናቸው። አርክቴክትና የከተማ ፕላን ባለሙያም ናቸው። አሁን በዩናይትድ ስቴትስ ሲያትል ከተማ የመንግሥት ቤቶች ልማት መሥሪያ ቤት ውስጥ ይሠራሉ። ዶክተር አሸናፊ በአዲስ አበባ ዩኒቨርሲቲም መምህርና ተባባሪ ዲንም ሆነው አገልግለዋል። ቀደም ሲል ለዚህ የራእይ ለኢትዮጵያ 8ኛ ጉባኤ ዝግጅት እያከናወኑ ያሉትን ሥራ እንዲያብራሩልኝ ከድርጅቱ ምክትል ፕሬዚደንትና የጉባኤ ጉዳይ ኃላፊ ፕሮፌሰር ሚንጋ ነጋሽ ጋር ጋብዣቸዋለሁ። ፕሮፌሰር ሚንጋ በዩናይትድ ስቴትስ የዴንቨሩ የሜትሮፖሊታን ስቴት ዩኒቨርሲቲና በደቡብ አፍሪካው ዩኒቨርሲቲ ኦፍ ዊትዋተርስትራንድ የአካውንቲንግ መምህር ናቸው። ቪዥን ኢትዮጵያ ለመጪው ጉባኤው የሚቀርቡ ጥናታዊ ጽሑፎችን ማቅረብ ለሚፈልጉ ተመራማሪዎችና ምሁራን ጥሪ አድርጓል። ፕሮፌሰር ሚንጋ ስለ ዝግጅቱ ይናገራሉ።
የራእይ ኢትዮጵያ 8ኛው ስብሰባ የሚካሄደው ባህር ዳር ከተማ በባህር ዳር ዩኒቨርሲቲ ውስጥ ነው። ባህር ዳር ዩኒቨርሲቲ አንዱ የእኛ አብሮ የሚሰራ አዲስ ድርጅት ሆኗል። ከዚህ በተጨማሪ ከባህልና ቱሪዝም ሚኒስቴር ጋራ እና ከሳይንስና ከፍተኛ ትምህርት ሚኒስቴር ጋር በመተባበር ነው የሚመጣው ስብሰባ የሚደረገው። የሶስት ስብሰባ ነው። ከሰኔ 5-7/2011 ባህር ዳር ዩኒቨርሲቲ ወይም ከጁን 12-14 እንዲሁ በዚሁ ከተማ ነው የሚካሄደው። እስካሁን ለሶስት ቀናት ከሰኔ 5-7 ባህር ዳር ከተማ ባህር ዳር ዩኒቨርሲቲ ካምፓስ ውስጥ ነው የሚካሄደው። እስካሁን ያለንበት ደረጃ 2 ጊዜ የጥናታዊ ጽሁፎችን ጥሪ አውጥተን ነበር። የስብሰባውም ዋና አጀንዳዎች ባህል፣ ቅርስ፣ ግጭት አፈታት፣ ዲሞክራሲና ብሔራዊ አንድነትን የሚመለከት ነው። ለዚህ ለወጡት ጥሪዎች ብዙ መልስ እያገኘን ነው። እስካሁን ገና 1 ሳምንት ይቀረናል የጽሁፍ መዝጊያው ጊዜ። ወደ 40 ያህል ተናጋሪዎች አሉን። ከዚህ ውስጥ 15 ከውጭ ሀገር የሚመጡ በተለይ ከአሜሪካ፣ ከካናዳ እና ከእንግሊዝ 22-23 ደግሞ የሆኑት ከሀገር ውስጥ ዩኒቨርሲቲዎች ናቸው። ጽሁፎቹም የሚያመለክቱት እዚሁ በአርዕስቱ ላይ ያለው እና ከዛ ጋርም ደግሞ በተጓዳኝ ጤናን የሚመለከትም እንዲያውም በኒውሮሎጂ በካንሰር ስፔሻሊስት የሆኑ ሰዎች ሁሉ የሚሳተፉበት ይሆናል። አሁን እያዘጋጀን ያለነው የትራንስፖርትን ሁኔታ መረጃ በሚመለከት ነው። ከሰሜን አሜሪካ የሚሄዱ ሰዎች የአውሮፕላን ቲኬት ዋጋ እየጨመረ ስለሄደ ከጁን 6 በፊት አዲስ አበባ ለመድረስ ቢሞከር ዋጋው የተሻለ እንደሚሆን ነው ያለን መረጃ። ሌላው ማንኛውም ወደ ስብሰባ የሚመጣው ሰው በዌብሳይታችን ገብቶ መመዝገብ ይኖርበታል። የዛም አድራሻ visionethiopia1.org ሄዶ መመዝገብ ያስፈልጋል። የኢቨንት ሬጅስትሬሽን የሚለውን ተጭኖ መመዝገብ ያስፈልጋል።
ጽሑፍ የማስገቢያ ጊዜ 1 ሳምንት ነው የቀረው ብለውኛልና ቀኑን በትክክል ይገልጹልኛል መቼ እንደሆነ?
ሜይ 15 ነው
በአውሮፓ አቆጣጠር ማለት ነው። ጽሑፍ አስገቢዎች ሙሉን ጽሑፋቸውን ጥናታቸውን ነው ወይስ ጭማቂ ወይም አብስትራክት ነው የሚያስገቡት?
በተቻለ መጠን ሙሉ ጽሑፍ ቢሆን እንመርጣለን። አለዛ ደግሞ ረዘም ያለ አብስትራክት የጽሁፉ መነሻና መድረሻ የጥናቱ ውጤት ምን እንደሆነ የሚመለከት ነው። እስካሁን የተቀበልናቸው ወደ 25 ያህል አሉ። 4-5 የሆኑት ደግሞ እንደዚሁ ጥራታቸውን የምንፈልገውን ደረጃ በለማግኘታችን እነሱን ከይቅርታ ጋር መልሰናል። ሌሎቹ አንድ እንደዚሁ የማይሆን ነገር ስለሆነ ለህዝብ የሚቀርቡ ነገር ስለማይሆን እሱን አልተቀበልንም። ወደ 25 ያህል ግን ተቀብለናል። 1-3-4 ደግሞ አሁን በምርመራ ላይ ናቸው፣ ግምገማ እየተደረገባቸው ያሉ አሉ።
ጽሁፍ ብቻ ነው የምታስተናግዱት ወይስ ሌሎችም በሌሎችም መልኮች መቅረብ የሚፈልጉ ካሉ ለምሳሌ እንደ ፖስተርና የመሳሰሉ ታስተናግዳላችሁ?
እሱን በቀጥታ መጀመሪያ አስበን ነበር፣ ግን እስካሁን የቀረበልን ጥያቄ የለም። በጽሁፍ መልክ፣ በፕሬዘንቴሽን መልክ እና በፓናል ዲስከሽን መልክ ነው እስካሁን ያለው። ግን ያንን ነገር ፖስተር ፕሬዘንቴሽን እናደርጋለን የሚሉ ከሆነ ይህንን ጥያቄ ቢያቀርቡልን ይሄንን ወደ ዩኒቨርሲቲው እንትን ብለን ቦታ እስካለ ድረስ የማይደረግበት ምክንያት ያለ አይመስለኝም።
እንግዲህ አሁን ለጉባኤያችሁ የቀረው ጊዜ ትንሽ ነው እንደሚታየኝ ከሆነ ባለፈው በሰባተኛው ጉባኤ ላይ ትንሽ ሩጫ ነበራችሁ ወደ መጨረሻው አካባቢ እና እዛ ከደረሳችሁም በኋላ አንዳንድ ቅሬታን የሚፈጥሩ ሁኔታዎች እንደተከሰቱ ጉባኤው ከተካሄደ በኋላ ባደረኳቸው ቃለ ምልልሶች ተረድቼ ነበረ። ያ ሁኔታ እንዳይደገም እንደ ትምህርት የወሰዳችሁት እያደረጋችሁ እየሰራችሁ ያላችሁት ስራ አለ?
እሱ ላይ እኔ ልመልስ መሰለኝ። ምንጋ
እሺ፣ ዶክተር አሸናፊ
እውነት ነው። በዛን ጊዜ ሁለት ቦታ ተሆኑ። እንግዲህ ልምዳችን የነበረው መሰረታችን የነበረው ውጪ ነው። ሀገር ውስጥ በተፈጠረው የለውጥ ሁኔታ ተነሳስተን በአጭር ጊዜ ውስጥ ኢትዮጵያ ውስጥ ጉባኤ እንዲካሄድ ነው የተደረገው እና አንዳንድ ግድፈቶች በእርግጥ ታይተዋል። እነሱ አሁን እንዳይደገሙ እዛው ያለን ተሰርቶ የነበረ ነገር ነበረ። ይኸው ምንድን ነው? አገር ውስጥ ካሉ የተለያዩ ድርጅቶች ጋር ስምምነትን ማድረግና አብሮ ለመስራት ለመተባበር የመግባቢያ ሰነዶች ተፈራርመን ነው የመጣ ነው። ለምሳሌ ከባህልና ቱሪዝም ሚኒስቴር ጋር ግንኙነት ፈጥረናል። ከሳይንስና ከፍተኛ ትምህርት ሚኒስቴር ጋር እንደዚሁ የመግባቢያ ሰነድ ተፈራርመናል። አሁን ይሄኛው ጉባኤ ሀገር ውስጥ ያለውን የጉባኤ ቦታ የመሳሰሉትን ነገሮች በሙሉ የሚያስተባብርልን እንግዲህ እነዚህ ሁለቱ የመንግስት መስሪያ ቤቶች፣ በተጨማሪም ደግሞ ከባህር ዳር ዩኒቨርሲቲ ጋር ስምምነት ስላለን የእነሱን ፋሲሊቲ ነው የምንጠቀመው እና እንደዛ አይነት ወከባዎች፣ ጊዜ መጣበቦች እና መጨናነቆችን በተቻለ መጠን ለማስወገድ ችለናል። ከዛ ብዙ ነገር ተምረናል።
ከዚህ ተጨማሪ ደግሞ አንዳንዶቻችን ቀደም ብለን በአዲስ አበባ ስለምንገባ ጊዜ ይኖረናል ብለን ነው የገመት ነው። በተራ በተራ ስለምንገባ ሰዎች ያሉትን ነገሮች ከወዲሁ ለመቅረፍ እየሞከርን ነው እዚሁ እያለን።
ለመሆኑ ምን ፋይዳ አለው ይሄ እናንተ የምትሰሩት ስራ?
እሱ በጣም ጥሩ ጥያቄ ነው። እንግዲህ ሁሉ ነገር አገር ውስጥ ችግር የሚፈጠረው ካለመግባባት፣ ከእውቀት ማነስም አርቆ ከማየትም ችግሮች ስለሚሆኑ የእኛ የቪዥን ኢትዮጵያ አላማ ቀድሞ ነገሮችን ለማየት መሞከር ነው። ሰዎች በዛ ጉዳይ ላይ ጥናት ያጠኑ ሰዎች፣ የስራውን ልምድ የሁኔታው ያላቸውን ሰዎች እንዲሁ እውቀቱ ታፍኖ እንዳይቀመጥ እንዲወጣ ወደ ሚዲያ እንዲቀርብ እና ህዝብ ጉዳዩን እንደሚመለከተው የፖሊሲ አውጪዎችም አስፈጻሚዎችም ያለውን ችግር ቀድሞ እንዲያዩት ስለሆነ ፋይዳው ይሄ ነው ብለን ነው የምንሰራው። ውጤቱንም እያየን ነው። በዛሬ በኢትዮጵያ ውስጥ ያለውን ችግር ለውጡንም ብዙዎቹ በእኛ ስብሰባ ላይ ቀድመው ሲናገሩ የነበሩት የዛሬ 3-4-5 ዓመት በፊት ሲቀርቡ የነበሩት ነገሮች ናቸው። ጥሩዎቹም መጥፎዎቹም ነገሮች ዛሬ እየተፈጠሩ ያሉት እንግዲህ ደግመን ላለመሳሳት ያለውን እድል በደንብ መጠቀም ስለሚያስፈልግ ህዝቡ ራሱ እያወቀ አካሄዱን የሚታይ በትን ሁኔታ የተሻለ መንገድ ለመፍጠር እንደገና ሀገራችን ወደ ባሰ ችግር እንዳይሄድ ቀድሞ ለማመልከት ብለን ነው ይህን ጉዳይ የምንሰራው ብዬ ገምታለሁ።
ምንድን ነው ጥያቄ? ከጉባኤና ከወሬነት አልፎ ምን ጠብ የሚል ነገር ይኖራል ለማለት ነው። ለምሳሌ ዶክተር አሸናፊ እርሶ የአርክቴክቸር ባለሙያ ኖት፣ ፕሮፌሰር ሚንጋ የአካውንቲንግ ባለሙያ ኖት፣ የእናንተ ሊቀመንበር ወይም ፕሬዚደንት ዶክተር ጌታቸው የኢኮኖሚክስ ባለሙያ ናቸው። ሌሎች በሕክምናም በግብርናም በተለያዩ ዘርፎች የተሰማሩ ምሁራን ያሉበት ስብስብ ስብስብ ነው ራዕይ ለኢትዮጵያ እስከማውቀው ድረስ እና በተጨባጭ በቁስ ደረጃ ለህዝብ ጠብ የሚል ነገር በህይወት ውስጥ ለውጥ ሊያመጣ የሚችል ነገር በእርግጥ ትልልቅ ነገሮች ናቸው ያነሳችኋቸው እነዚህ በግጭት ማስወገድ በዲሞክራሲው በኩል በቅርስ ጥበቃ እንደዚህ ያላችኋቸው ከዛ በተረፈ ህይወቱን ለመለወጥ አስተዋጽኦ ሊያበረክቱ ይችላሉ የምትሏቸው ግብአቶች ይወጣል ከቪዥን ለኢትዮጵያ ጉባኤ የሚሆን በአጠቃላይ ከእናንተ ስብስብ?
አዎ ብዬ ነው የማምነው። የመጀመሪያዋ ከትንሿ ነገር ልጀምርልህና ለዚህ ጉባኤ ሊሳተፉ የሚሄዱ እነዚህ አሁን ፕሮፌሰር ሚንጋ የጠቀሳቸው ከውጭ እንኳን ወደ 20 ምናምን ሰዎች ይሄዳሉ። በተለያየ ዩኒቨርሲቲ የሚሰሩ በተለያየ ትልልቅ ድርጅቶች ውስጥ ባለሙያ የሆኑ ሰዎች ወደ ሀገራቸው ይመለሳሉ በዚህ ጉባኤ ምክንያት። በዚህ ጉባኤ ምክንያት በሚመለሱበት ጊዜ እዛ ካሉ ተቋማት ጋር ግንኙነት እንፈጥራለን። በጋራ አንዳንድ ምርምሮች ተግባራዊ የሆኑ የሀገርን ችግር ሊያስወግዱ ሊቀርፉ በሚችሉ ጉዳዮች ላይ እንመክራለን። እኛም ራሳችንም በተለያዩ ፓነል ዲስከሽኖች ውስጥ እንገባለን፣ ፔፐሮቻችንን እናቀርባለን። ከሙያችን ጋር በተያያዘ አሁን ዝርዝር ነገር ውስጥ አልግባና ስለዚህ ፋይዳው በአንድ አዳራሽ ውስጥ ተሰብስቦ ውይይት ሀሳብ ማፋጨት ያ በጣም በጣም ወሳኝ ነገር ነው። ግን ከዛም ያለፈ ኢንስቲትዩሽኖች ጋር ግንኙነቶችን መፍጠር፣ ወደፊት አብሮ ለመስራት የሚቻልባቸውን መንገዶች ማመቻቸት ቪዥን ኢትዮጵያ ውስጥ ብቻ ያለ ነው ሳይሆን ሌሎችንም ምሁራን በዚህ አይነት መልኩ ወደ ሀገራቸው እንዲያዩ በሚመለሱበት ጊዜ ደግሞ ከተቋሞቹ ጋር ግንኙነት በመፍጠር ወደፊት የሚያስተምሩበት ሌሎች ተማሪዎችን የሚረዱበት መንገድ ሁሉ እንዲፈጠር እናመቻቻለን ማለት ነው። ስለዚህ ወሬ ብቻ አይደለም፣ በተግባርም የሚውሉ ብዙ ነገሮች በጎን ይሰራሉ ብዬ አምናለሁ።
ለመጨመር ምንድነው አንደኛው የምሁራን ስራ ዩኒቨርሲቲ ውስጥ ማስተማርና ሪሰርች መስራት ብቻ ሳይሆን ከዚህ ደግሞ ከዩኒቨርሲቲዎቹ ወጥተው ደግሞ ወደ ህዝቡ የሚደርስበትን መንገድ መፈለግ አንዱ ስራ ነው። የፐብሊክ ኢንተሌክቹዋል ስራ ይባላል። አንዱ ዋናው ይሄ ነው ለአካዴሚክ ነው ሰዎች። ሌላው ደግሞ የፖሊሲ ግብአቶች ይሆናሉ። ብዙዎቹ ነገሮች ችግር የሚፈጠሩት ፖሊሲዎቹ ሲረቀቁ ችግር ወይ የፖሊሲ ስህተቶች ወይ የአፈጻጸም ስህተቶች ናቸው። ብዙዎቹን ነገሮች ግን የአፈጻጸም ስህተት ነው ብሎ ማለት አይቻልም እና ገና ጽንሰ ሀሳቦቹ ሲነሱ እነዛን ተወያይቶ በጥናቱ ላይ የተመራመሩ ሰዎች ስራቸውን የሚያቀርቡበት መድረክ አለመኖሩ ብዙ ጎድቷል ኢትዮጵያውያንም ማለት ይቻላል። በተለይ በዚህ በዳያስፖራ የነበረው ሰው ፈርቶ እንዲሁ በየቦታው ነበር የሚቀመጠው እና አሁን ቴክኖሎጂውም ስለተቀየረ ደግሞ ሁሉ ዛሬ ሜዲያ ላይ እየወጣ የፈለገውን ነገር የሚናገሩት ነገሮች አሉና የሚነገሩት ነገሮች ደግሞ ግማሾቹ ወደ ጥፋት የሚሄዱ ስለሆኑ በጥናት ላይ የተረጋገጠ ጽሁፋቸውን አቀርበው ተገምግመው ይሄ ለህዝብ የሚቀርብበትን ጥራቱን የጠበቀ ነገር የሚቀርብበትን መንገድ መሞከር ነው ስራችን። ራሳችን በውጭ ሀገር የምንኖር ሰዎች ከተለያዩ ዩኒቨርሲቲዎች እና የሪሰርች ተቋሞች ጋር ስለምንገናኝ ይሄንን ያለንበት ዩኒቨርሲቲ ዳያስፖራ ላይ ያለውን ዩኒቨርሲቲዎች እና አገሪቱ ውስጥ ያሉትን ዩኒቨርሲቲዎች የትምህርት ተቋሞች ግንኙነት መፍጠር ነው። ለምሳሌ አሁን በሳይንስና ከፍተኛ ትምህርት ሚኒስትሪ የአማካሪ ካውንስል አለ እና አንዳንዶቻችን እዛ ውስጥ አለንበት እና በስብሰባ አዳራሽ ብቻ ታፍኖ የሚቀመጥን ነገር ወደ ህዝብ ማውጣት ሚዲያ ላይ ያላችሁ ሰዎች ደግሞ ራሱ ግብአት እንዲሆናችሁ አንዳንድ ነገሮችን አጥርቶ ማቅረቡ እንደ ስራ አርገን ይዘነዋል። የኛ እንግዲህ ምንድነው የቪዥን ኢትዮጵያ ሰዎች የየግላችን ሙያ አለን ቅድም እንዳልከው። እኛ ግን ስራ ምንድነው ፎረሙን መድረኩን መፍጠር ነው እንጂ እኛ ይሄ ይሁን ይሄ አይሁን ብለን በቪዥን ኢትዮጵያ ስም ፖሊሲ የምናወጣው ወይም የምናረካው ነገር የለም። ያ መድረኩን መክፈት ብቻ ነው። ከዛ በኋላ መንግስትም ሆነ የፖለቲካ ድርጅቶች ደግሞ ግብአት እንዲያገኙ የተሻለ ፖሊሲ እንዲያረቁ እድሉን መስጠት ነው የእኛ ስራ።
ለጉባኤው ከዓለም ዙሪያ ባህር ዳር የሚገቡት ምሁራንና ተሳታፊዎች ሙሉ ወጪያቸውን የሚሸፍኑት ራሳቸው መሆናቸውን የተናገሩት የራዕይ ለኢትዮጵያ መሪዎች ከኢትዮጵያ በኩልም ጉባኤያቸው በተሳካ ሁኔታ እንዲካሄድ የሚያስችሉ ድጋፎችና ትብብር ከባለሥልጣናቱ እንደሚጠብቁ አመልክተዋል። ለጉባኤው ወደ ሀገር ቤት የሚሄዱ በየአካባቢው ያሉ ምሁራን ልጆቻቸውን እየያዙ እንዲሄዱና ባህልና ታሪካቸውን እንዲያሳዩአቸው ኢትዮጵያ ውስጥ ያሉትም በጉባኤው ላይ እንዲገኙና በንቃትም እንዲሳተፉ ጥሪ አስተላልፈዋል። ከፕሮፌሰር ሚንጋ ነጋሽና ከዶክተር አሸናፊ ጎሳዬ ጋር የተደረገውን ሙሉ ቃለ ምልልስ ከፌስቡክ ገጻችንና ከዌብሳይታችን ማግኘት ይቻላል። አመሰግናለሁኝ የዚህን ውይይት ተሳታፊዎች። ክቡራትና ክቡራን፣ ዝግጅታችን አሁን ወደ መጠናቀቁ ነው። አጠር አጠር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 28 ብር ከ66 ሳንቲም ተመንዝሯል። ዛሬ ነገ ሐሙስ ግንቦት 1 2011 ዓ.ም አዲስ አበባ ደመናማ እንደምትሆን ከኢትዮጵያ ሜቴሮሎጂ ኤጀንሲ የተገኘው ትንበያ ይጠቁማል። ከፍተኛ ሙቀቱ 28፣ ዝቅተኛው 14 ዲግሪ ሴልሺየስ ይሆናል።
እናመሰግናለን ሶሎሞን ስለመረጃው። የተከበራችሁ አድማጮች፣ ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው ሶሎሞን አባትና
ቆንጂት ታየ ነን። አብራችሁን ስላመሻችሁ እናመሰግናለን።
የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል
ሰላም፣ በደህና ደሩ።